ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ ጓድማችቻችን። ዛሬ ሰኞ ግንቦት 14 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ግንቦት 14 ቀን 1266 ቀናት አለፋቸው።
እስከ መቼ
ያልታጠቀን ህዝብ የኦሮሞማ ፋሽስቶች በገፍ እየፈጁ ባለበትና ትጥቅ አስፈትተው መሬቱን ለወያኔ መልሰው ሊሰጡ በተነሱበት ትጥቅ ፈቶ ሰላማዊ ትግል ብቻ ነው መከሰት ያለበት የሚል አቋምን ይዞ ብቅ ማለት ለኦሮሞማ ዘረኛ ገዛስ ለወያኔ መንበርከክ ብቻ ነው
የሚጠቅሙ መስለው ጉዳት የሚያደርሱ ሁኔታዎች በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ የዕለቱ ሐተታ ነው። ከዜናው በመከተል ይቀርባል። ከዚያም
ኮሎኔሉ ጅማ ላይ ህዝብ ሰብስቦ በኦሮሚያ ውስጥ ከኦሮሞ ተወላጅ ወጪ ሆኑ ነገዶች ወይም ጎሳዎች በመኖራቸው ተጎጂ ሆነናል ማለት እኮ አባራቸው ጨፍጭፏቸው ነበር መልክቱ እንዳለውም አደረገው። ወለጋን፣ አጣዬን፣ ሻሸመኔን፣ ማጀቴን፣ ጀውሃን፣ ደራን የደመሬት አደረገው።
አብሮ ብልጥ ከአዲስ አበባ ወቅታዊውን ሁኔታ በሚመለከት የላኩልንን ትንታኔ እናሰማለን። በመጨረሻም ከዝግጅት ክፍላችን የቀረበ አንድ ሐተታ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
ከፍተኛ ትግስት ስናልፋቸው የነበሩ አባቶች ዛሬም ቤተክርስቲያን ውስጥ ሆነው ቤተክርስቲያንን ሲገፉ በዝምታ የምናይበት ሂደት አይኖርም ሲሉ የቅዱስ ሲኖዶስ አባላት ገለጹ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተካሄደ ያለው መንግስታዊ ጣልቃ ገብነትና ጥቃት ተጠናክሮ ተባብሶ ቀጥሏል። የቤተክርስቲያኑ የመንፈስ ቅዱስ የበላይ አስተዳደራዊ አካል ቅዱስ ሲኖዶስም እየመጣ ላለው መከራና ስደት ለመንፈሳዊ ተጋድሎ እንድንዘጋጅ በማለት መልእክት አስተላልፏል። ወቅታዊ የቤተክርስቲያን ችግር ለመቅረፍ በቋሚ ሲኖዶስ የተቋቋመው አብይ ኮሚቴ በኤጲስቆጶሳት ሹመት ሂደት ላይ መግለጫ ወጥቷል። ባለፉት 2-3 ቀናት በአባቶች ዘንድ ውይይት ተደርጎበት ስምምነት ላይ ሳይደረስበት የቀረው የኤጲስቆጶሳት ሹመት ሂደት አስመልክቶ በተደረገው ውይይት ላይ በአባቶች የተፈጠረው የሐሳብ መከፋፈልና ለመግባባት ሁኔታ ካለው ተጨባጭ ጋር አንጻር ለኮሚቴው በእጅጉ እያሳሰበው ይገኛል ሲል ከ10 በላይ ማህበራትን የወከለው ኮሚቴ በመግለጫው ጠቅሷል። በየጊዜው የሚነሱ ወሳኝ የቅድስት ቤተክርስቲያን አጀንዳዎች ውስጥ ለቅድስት ቤተክርስቲያን ጀርባቸውን የሚሰጡ በቅድስት ቤተክርስቲያን ውስጥ ሆነው ዓላማዊ አጀንዳ የሚያራምዱና ከዛሬ ነገ የቤተክርስቲያንን ፍቅርና ምህረት ተረድተው ወደ ልባቸው ይመለሳሉ በማለት በከፍተኛ ትግስት ስናልፋቸው የነበሩ አባቶች ዛሬም ቤተክርስቲያን ውስጥ ሆነው ቤተክርስቲያንን ሲገፉ በዝምታ የምናይበት ሂደት አይኖርም ያለው ኮሚቴው በዚህ ታሪካዊ ወቅት ለቅድስት ቤተክርስቲያን መቆም ሲገባችሁ እየሰማችሁ እንዳልሰማችሁ ናችሁ በዝምታ የምትመለከቱ አባቶችም ሆነ ዋነኛ የችግሩ አካላት ይሆናችሁ በልዑል እግዚአብሔር ስም በታሪክም በእኛም በልጆቻችሁ የሚያስጠይቃችሁ መሆኑን ልናሳስብ እንወዳለን ሲል በአጽንኦት ገልጿል። ቤተክርስቲያን ከማይጠፋ ዘር በክርስቶስ ደም የተመሰረተች እንጂ እንደ ፖለቲካ ምክር ቤት በዘር በጎሳ የተመሰረተች አይደለችም። ከዚህ ጋር በተያያዘ አቡነ አብርሃምና አቡነ ጴጥሮስ የቅድስት ቤተ ክርስቲያን ህግ ከመፈርስ ስልጣናችንን በነለቅ እንመርጣለን ሲሉም ተደምጧል። አቡነ አብርሃምና አቡነ ጴጥሮስ በእኛ ዘመን የቤተ ክርስቲያን ህግ ከመጣስና የቤተ ክርስቲያንን ስርዓት ያልተከተለ ሹመቶችን ከመጥደቅ ስልጣናችንን በነለቅ ይሻለናል ብለዋል። ሰሞኑን እየተካሄደ ያለው የቅዱስ ሲኖዶስ ምልዓተ ጉባኤ የከተለ ሲሆን በብዙ አጫጫቂ ጉዳዮች ሳይቋጭ ዛሬም ሲካሄድ ይውላል። ውጤት ለመቀልበስ ያተፈተፈው ያገዛዙ ጨቋኝ ኃይል በዋናነትም የወዴድ ብልጽግና ቡድን የፖሊስና ደህንነት ኃይሉን አስተማርቶ የጠቅላይ ቤተ ክህነቱን ዙሪያ ወሮታል። ሱቃቸውን ለማፍረስ በጀት የለም ራሳቸው አፍርሱ እንደተባሉ በአዲስ አበባ ከተማ ዙሪያ የሚኖረው ነጋዴዎች ተናገሩ። ሱቃቸውን ለማፍረስ በጀት የለም ራሳቸው አፍርሱ እንደተባሉና በዚህም እንግልትና ብዝበዛ እንደደረሰባቸው ነው የተናገሩት። በህይወታችን ካየናቸው እጅግ ቀፋፊ ቀናቶች ውስጥ ዛሬ አንዱ ነው ያሉት ነጋዴዎቹ ለአመታት ሲኖርንበት አባዶ ኮንዶሚኒየም ወዳጆቻችን ደውለውልን ሄደን ነበር ያለው ሁኔታ ግን ዘግናኝ ነው። ከ300 በላይ ፕላስቲክ ሱቆች ዛሬውኑ ይፍረሱ የሚል ቀጭን ትዕዛዝ ተላልፏል። ከቅናሽ ምግቦች እስከ ቦንዳ ልብሶች እያቀረቡ የሰፈሩን ሰው ኑሮ ያቀለሉ የራሳቸውን ምግብ ሲሸፍኑ የነበሩ እናቶች ወንድሞችና እህቶች ሱቃቸውን ለማፍረስ በጀት የለም ራሳቸው አፍርሱም ተብሏል። ምስኪኖችም ከእንባቸው ጋር እየታገሉ እንጀራቸውን እያፈረሱ ነው። የራስን ቤት በራስ ማፍረስ ተጀምሯል። ቤት ፈረሳቸው የተፈናቀሉትን በግድ የቀን ስራ እንዲሰሩም ተደርጓል። አሁን ላይ ቤት ለማፍረስ 20 ሺህ ብር የወዴድ ኃይሎች እየጠየቁ ነው። በጋምቤላ በሙርሌ ወሳ ታጣቂዎች 10 ሰዎች ሲገደሉ 12 ሰዎች ከባድና ቀላል ጉዳት ደርሶባቸዋል። ቀዳሚ ዕለት ከደቡብ ሱዳን በመነሳት የኢትዮጵያን ድንበር ጥሰው ወደ ጋምቤላ ኖርዌይ ዞን የገቡ የሙርሌ ጎሳ ታጣቂዎች 10 ሰዎችን ገድለው 12 ሰዎች ላይ ከባድና ቀላል ጉዳት አድርሰዋል። ታጣቂዎቹ ድንበር ጥሰው በመግባት በማኩዌ ወረዳ ቢልኬች ቀበሌ እንዲሁም በዋንቷ ወረዳ መሳር ከተማ መካነ ኢየሱስ ቤተክርስቲያን በተፈጸመው ጥቃት በአጠቃላይ 10 ሰዎችን ገድለዋል። በጥቃቱ ከባድ ጉዳት የደረሰባቸው ወገኖች ወደ ጋምቤላ ጠቅላላ ሆስፒታል ለሕክምና የተላኩ ሲሆን ቀላል ጉዳት የደረሰባቸው ወገኖች ደግሞ በኒንግኛንግ የመጀመሪያ ደረጃ ሆስፒታል ሕክምና የተደረገላቸው እንደሚገኝም ታውቋል። በቅጥረኛው አበው ታደሰ የተመረው ሽምግልና ከሸፈ። ዛሬ በጣርማበር ወረዳ ከራሳ ቀያወት አጣያ አካባቢ ወጣ ብሎ በምትገኘው ጭራም ሜዳ በምትባል ጎጥ አንድ ሽምግልና መድረክ ተዘጋጅቶ ነበር። ሽንገላውም አርበው ታደሰ የተመረጠ ነው። በመድረኩም በርካታ የሽንገላ ቃላትን በመደርደር ሲደክሙሏል። ይህም የሆነው ሞግዳጅ ሽማግሌዎች ስለገጠሙት ነው። የመጣ ነው ፋኑን ትጥቅን ልናስፈታ ሳይሆን ወደ መደበኛ ደረጃጀት እንዲመለስ ነው የሚል ሐሳብ ያነሳም በሽማግሌዎቹ ዘንድ የደረሰው ግን ከፍተኛ ተቃውሞ ነበር። ሩቤቴ በማለት ህዝባችንን ያለከልካይ በተደጋጋሚ በጥላት ኦነግ ሰራዊት ሲጠቃ ቀድሞ ደርሶ የተዋደቀልንና ህይወቱን ሳይሳሳ የገበረልን ፋኖ ነው። ፋኖነት በሀገር ጠባቂነት የሚከበርበት እንጂ በአፍራሽነት የሚወነጀልበት ተግባር አይደለም በማለት ሽማግሌዎቹን መልሰዋቸዋል። በአበባው የሚመራው ቡድን ይዞት የመጣውን በመርዝ የተለወሰ ሐሳብ አሳምኖ ሐሳባቸው ተቀባይነት እንዳያገኝ ብዙ ጥረት አድርጓል። በተጨማሪም ባጭር ቀን ምላሻችሁን አድርሱን የሚል ጫን ያለ ንግግር ቢያደርግም ከስምምነቱ ላይ ሳይደርሱ መድረኩ ተበትኗል። የመከላከያውም ሰራዊት ቀድሞ ሰፍሮ ወደ ነበረበት ቦታ ትምህርት ቤት የተመለሰ ሲሆን አልቦ ታደሰም ወደ አለቆቹ ኦዲዶች ተመልሷል። ለፋኖ ተጠልያላችሁ የተባሉ ገዳሞች ባገዛዙ በጥይት እየተደበደቡ ነው። በደብረ ኤልያስ ፋኑን በማገዝ የተጠረጠሩ ገዳማት በጥይት ተደብድበዋል። በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ፋኑን ታግዛላችሁ ለፋኖ ተጠልያላችሁ የተባሉ ገዳማት ታገዛዙ ታጣቂዎች በጥይት ተደብድበዋል። ሰሞኑን የምራተ ብፁዓን አቡነ ተክለ ሃይማኖት አንድነት ገዳም ተኩስ ተከፍቶ ውሏል። በተኩሱ በመህላ ላይ የነበሩ ገዳማውያን አባቶች የተረበሹና መንፈሳዊ እንቅስቃሴያቸው የተስተጓጎለ ሲሆን የሰው ህይወት ግን አልጠፋም። የተኩሱ ዓላማም በገዳማውያኑና በአካባቢው ማህበረሰብ ላይ መንግስታዊ ሽብር መፍጠር እንደነበር የመረጃ ምንጫችን አረጋግጧል። የደብረ ኤልያስ ወረዳ ጽፈት ቤት ያደራጃቸው ወጣቶች ቤተልሔምንና የገዳሙን ቅጥር ግቢ አካል የሆነውን ደን በእሳት አቃጥለዋል። ገዳሙ በወረዳው የአባይ ሸለቆ በረሃማ ቦታ ውስጥ የሚገኝ ሲሆን ፋኖን ይደግፋል በሚል ህጋዊ ይዞታው መሬቱን ለመንጠቅ ፈጽሞ ለማፍረስ ኦህዴዳዊ ሙከራ እየተደረገ ነው። ይሁን እንጂ የመሬት ይዞታና በተመለከተ ገዳሙ በህግ ከሶ ከአገዛዙ ጋር ሲከራከር የቆየ ሲሆን የምስራቅ ጎጃም ጠቅላይ ፍርድ ቤት አሁን በገዳሙ ቅጥር ግቢ ውስጥ ያለው መሬት በሙሉ የመራሰ ብፁዓን አቡነ ተክለ ሃይማኖት አንድነት ገዳም ሆኖ ወስኗል። በወረዳ የሚገኝ የብሔረ ብፁዓን አጼ መልካ ስላሴ አንድነት ገዳምም ተመሳሳይ ጥቃት የደረሰበት ነው። የወያኔ ወራሪዎች ማዕከላዊ መንግስትን ተቆጣጥረው በነበረበት ጊዜ ዋልድባ ገዳምን አፍርሶ የእርሻ ማሳ የማድረግ ሙከራ እንደነበር የሚታወስ ነው። መነኮሳቱ ለፋኖ ጸልያላችሁ እየተባሉ ሲገረፉ ሲታሰሩና ፍጹም አረመናዊ የሆኑ ኢሰብአዊ ድርጊቶች ሲፈጸምባቸውም እንደቆየ ይዘነጋም። ከባህር ዳር ሰባት አመት ማረሚያ ቤት በ2014-15 ዓመተ ምህረት የ12ኛ ክፍል መልቀቂያ ፈተና ወስደው ከ220 በላይ ነጥብ በማምጣት በየዩኒቨርሲቲዎች የተመደቡና መስፈርቱን የሚያሟሉ 11 ተማሪዎች እድላቸው እንዳይጠቀሙ መከልከላቸውን አግባብ አይደለም ሲሉ ቅሬታ አቀረቡ። ከባህር ዳር ሰባት አመት ማረሚያ ቤት በ2014-2015 ዓመተ ምህረት የ12ኛ ክፍል ኢንትራንስ ፈተና ከወሰዱት መካከል 29 የሚሆኑት ከ220 በላይ ነጥብ ያመጡ ሲሆን ከነዚህ መካከል 11 የሚሆኑት በተለያየ ዩኒቨርሲቲዎች ተመደቡ ቢሆንም ፕሪሜዲካል ተማሪዎች ስለሆናችሁ በሚል የሚመለከታቸው አካላት ለይቅርታ ቦርድ ያቀርቡልን ባለመቻላቸው የእድሉ ተጠቃሚ እንዳንሆን ተደርጓል ሲሉ ቅሬታቸውን አቀርበዋል። መስፈርቱን ካሟሉት መካከለም 250 አለቃ አበበ መልኬና ምስጋናው ገነት ሰኔ 15/2011 በባህር ዳር አማራሮችና የጸጥታ አካላት ላይ ከተፈጸመው ግድያ ጋር በተያያዘ ተከሰው በመፈረዱ በእስር ላይ የሚገኙ ናቸው። የትምህርት ጊዜው ያለፈብን በመሆኑ የሚመለከታቸው አካላት በአስቸኳይ ምላሽ እንዲሰጡን ጥሪ እናደርጋለንም ብለዋል። የተሻሻለው ያብከመ የይቅርታ ሰጣጥ መስፈርት መወሰኛ መመሪያ ቁጥር 30 ህዝባር 2010 ዓ.ም ተመረጠ። በአካባቢው ምክር ቤት የወጣው አዋጅ ቁጥር 20 ህዝባር 2010 ክፍል 2 ተራ ቁጥር 5 ንዑስ ቁጥር 5 በማረሚያ ቤት በመታረም ላይ የሚገኝ ወጣት ወደ ዩኒቨርሲቲ የሚያስገባ ነጥብና በማረሚያ ቤት ቆይተው የባህሪ ለውጥ ያመጣ መሆኑ ከተረጋገጠ የእስር ቆይታ ጊዜው ግምት ውስጥ ሳይገባ የይቅርታ ተጠቃሚ እንዲሆን ይደነግጋል። ስለሆነም የባህር ዳር ሰባት አመት ማረሚያ ቤት ለታራሚዎቹ ሁሉንም ነገር አረጋግጦ ለአካባቢ ይቅርታ ቦርድ ይቅርታ እንዲደረግላቸው መላኩ ተገልጿል። ይሁን እንጂ የፍትህ ቢሮና የይቅርታ ቦርድ የዩኒቨርሲቲ ተማሪዎች ሳይሆኑ የሪሜዲካል ተማሪዎች ናቸው የሚል የተሳሳተ ትርጉም በመስጠት የይቅርታ አዋጅ የሰጠንን መብት በማገዳቸው እየተጉላላ ነው ሲሉ ቅሬታቸውን ገልጸውልናል። ዜናው በዚያ አበቃ።
የሰኞ ግንቦት 14 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ የሚጠቅሙ መስለው ጉዳት ዘረኛው አገዛዝ በያቅጣጫው ፀረ አማራ ፀረ ኢትዮጵያ ጥቃቱን አጥቶ ጥፎ ይገኛል። በወለጋ ልዩ ልዩ ቦታዎችን ለሸኔ ቁጥጥር አውቀቶ የፊንጫን ስኳር ፋብሪካ በዝርፊያ ከተከም ውጭ አድርጓል። በሰሜንም ሸዋ በአዳፍኔ ንጹሃን ዜጎችንም እያጠፋ ነው። ትጥቅ አስፈታለሁ በሚል አማራው ላይ የከፈተው ዘመቻ በእነ ተመስገን ጥሩነህና በአዴን ከሃዲዎች ትብብር እየቀጠለ ነው። ዋናው ስልታቸው ለአማራ እንጠቅማለን የሚሉ ግን ትግሉን የሚከፋፍሉና የሚያዳክሙ ቡድኖችን በመፍጠር ነው። አገዛዙ የኦሮሞ ጳጳሳትን አብዝቶና የኦሮሞ የሚለውን ሲኖድ መስርቶ ተዋህዶን ሊከፋፍል ሊያፈርስ ሲነሳ ሁለት ጳጳሳት ከሲኖዶሱ በመሰናበታቸው ጉዳት እንጂ ጥቅም የለውም ተብሎ ተተችቷል። በጊዜ ለሁሉ ለሁሉም ጊዜ አለው ይላል መጽሐፉ። ስራ መልቀቅ ትክክለኛ እርምጃ የሚሆነው ለማንና መቼ የሚለውን ማወቅ ጠንቅቆ መለየት ያስፈልጋል። ድርጅት የሚያሻበት የትግል ስልት የሚቀየርበት ጊዜ አለ። በአሁኑ ጊዜ የአማራ ድርጅቶች ነንባዎች በፈሉበት ሐቀኞቹን ማጠናከር እንጂ በአማራው ስም ድርጅት መፈልፈልና በዚያውም መከፋፈል ፍጹም የሚደገፍ እርምጃ አይደለም። ከዚህ ቀደም ወያኔን በሰው ፍጅት እንክሰሰው ሲባል እኛ እናደርጋለን ብለው ተሽቀዳድመው ቀርበው ጥረቱን ያፈኑት ክፍሎች አሁንም በአዲስ ተንኮል አማራ ግንባር ብለው ተነስተዋል። አማራው ህዝብ ኃይል ፋኖ አንድነቱን አጠናክሮ እንዲታገል ጥረት እየተደረገ ለአማራው ቆመናል የሚሉ የኮሎኔሉ ቡችላዎች ትግል በሰላም ሰበካቸውን በባዕድ አገር ተያይዘውት ህዝብን ተጥቀል ያስፈቱና ሊያስጨርሱ መሯሯጥ ተያይዘዋል። በኮሎኔሉና በደርግ ኢሰፓ ርዝራዦች መካከል ተፈጥሮ ያለው ዝምድናም የተወሰወረ አይደለም። ኮሎኔሉ የፈረጠጠውን የደርግ ኮሎኔል መልሶ ለማስገባት አሁንም እየለመነው ነው። የሰላም ትግል አባወራ ሆኖ መድረክ የወጣ ሌላ ውዳቂ ምሁር ደግሞ የደርግ የባንክ ገዢ የነበረና የተያዘ ኢሃፓን አባል በሳንጃል ያጠፋ የሞከረ ቀላል ሽማግሌ ነው። ያልታጠቀን ህዝብ የኦሮሞማ ፋሽስቶች በገፍ እየፈጁ ባለበትና ትጥቅ አስፈትተው መሬቱን ለወያኔ መልሰው ሊሰጡ በተነሱበት ትጥቅፈቱ ሰላማዊ ትግል ብቻ ነው መከሰት ያለበት የሚል አቋምን ይዞ ብቅ ማለት ለኦሮሞማ ዘረኛ አገዛዝ ለወያኔ መንበርከክ ብቻ ነው። ጸረ አማራነት ቁጭ ብሎ አለው ሲል ነው። የኮሎኔሉ አፈቀላጤዎች ዛሬ ተገለበጥ ምለው ለአማራው ገንዘብ እንሰበስባለን የሚሉት እንደተለመደው የፈረደበትን ህዝብ ሊዘርፉ እንጂ ለአማራው ምንም ሊጠቅሙ አይደለም። በአሁኑ ጊዜ ዋናው ግዳጅ አውራጃዊ ስሜትን እያራገቡ አማራውን ጠቀምን በሚል ጭምብል ኃይሉን ማዳከም ሳይሆን ያሉትን ኃይሎች በሁሉም መስክ ረድቶና ተባባብሮ የመመከት አቅማቸውን ማዳበር ማጠናከር ነው። አዲስ የአማራ ግንባር አያስፈልግም። መስራቾቹም በሐቅ ለአማራው ህዝብ የቆሙ አይደሉም። ታሪካቸው ቆሻሻ አለበት። በዝምታ የማናልፈው የሆነው የህዝብን ትግል የሚጎዳና የሚጎትት ለኦሮሞማ ፋሽስቶችም የሚጠቅም በመሆኑ ነው። ከሃዲ አምስተኛ ከውስጥ ያለ ረድፍ እንደሚባለው የምንላቸው ሚናቸው ጸረ ትግል በመሆኑም ነው። ከአስመሳይ ሻጥረኞች ከልዩ ልዩ ባዕዴኖች እንራቅ። ዘረኛው አገዛዝ በትግላችን ይወገድ። ኢትዮጵያ ለዘላለም ትኖር። አድማጮቻችን በማስከተል አምሮ በለጠ ወቅታዊውን የአገራችንን ሁኔታ በሚመለከት የላኩልንን ትንታኔ እናሰማለን። የወያኔዎችና የኦሮሞማ ጽንፈኞች የሰሞኑ የፍቅር ጀብጀብ ከድመቷና ከውሻው መሳሳም የተለየ አይሆንም። አድሮቃሪያ ፖለቲካ በኢትዮጵያ ሀገራችን ስር ሰደድ ከሚባሉ አገራት ፊ ህዝብ ጭራሽ አዋራጅ የፖለቲካ በሽታዎች ውስጥ በግንባር ቀደምትነት ተጠቃሽ ነው። የዚህ የማይድን የፖለቲካ በሽታ አራማጆች የሚባሉት አምባገነንነትና ዘረኝነት የተጠናወታቸው ቡድኖችና ግለሰቦች ናቸው። የድምዳሜ ምናቦለት ሳይሆን ባለፉት 50 አመታት ውስጥ በተጨባጭ የተመለከትነው የገዢዎቻችን ጸያፍ ተግባር ነው። ፋሽስታዊው ደርግን ወያኔ ኢህአዴግን ኦሬፓ ብልጽግናን የነ ኦነግ ኦፌኮን የሚያጠቃልል ነው። ሁሉም ከርሞጥጃ ወይም አድሮቃሪያ ከሚባለው የፖለቲካ ምድብ ውስጥ ያሉ ናቸው። አድሮቃሪያ ፖለቲከኞች ተመክረውና ተዘክረው የማይለወጡ የማይቀየሩ ድፍንቅል ራሶች ናቸው። ካለፈ ስህተት የማይማሩ የመጥፎ ታሪክ ደጋሚዎች ናቸው። የሚገዟት ኢትዮጵያን ተጨባጭ ሁኔታዎች ማገናዘብና መገምገም የተሳናቸው የከርሞ ጥጃ ፖለቲካ አራማጆች ናቸው። ስልጣን አለ ካሏቸው ህዝብን ሁሉ ጨርሰው አገርን አጥፍተው ለስልጣኑ አለን ባይ ስግብግቦች ናቸው። ውሸት ቤቱን እየሰራባቸው ከህሊና ይልቅ ስሜት የሚገዛቸው የከርሞ ጥጃ ፖለቲከኞች ናቸው። ፋሽስታዊው ደርግ በ17 አመታት ውስጥ አንድ ትውልድ ሙሉ ፈጅቶ ኢትዮጵያን ተቆርቋሪ ትውልድ አልባ ሀገር አድርጎ የሀገሪቱን ፖለቲካዊ ኢኮኖሚያዊና ሰብአዊ ቀውሶችን ፈጥሮ ራሱን ከደሙ ንጹህ ነኝ ባይ ነበር። የኢትዮጵያን ችግሮች ሁሉ ፈጣሪዎቹ ገንጣዮችና አስገንጣዮች የአረብ አገራት ፔትሮዶላር ተከፋዮች የአሜሪካና ሲአይኤ ቅጥረኞች የፈጠሩት ነው ድምዳሜው ነበር። የራሱን ጉድፍ ውስጣዊ ንቅዘትና አዳፋውን መመልከቻ አይን መገምገሚያ ህሊና አልነበረውም። ሁሉን ወደ ውጭ መገፍተር የአምባገነንነት መገለጫ ብቻ ሳይሆን የጥሬነት የከርሞ ጥጃ ፖለቲከኛነት መገለጫ ነው። ወያኔ ኢህአዴግም ልክ እንዳውራሹ ፋሽስታዊው ደርግ በውስጥ በራሱ የቀፈቀፋቸውን ፖለቲካዊ ኢኮኖሚያዊ ማህበራዊና ባህላዊ ቀውሶችን ሁሉ ወደ ውጫዊ ኃይሎች መገፍተር የተለመደ ተግባሩ ነበር። እስካሁንም እንደቀጠለው ነው። ወያኔ ኢህአዴግም ልክ እንዳውራሹ ፋሽስታዊው ደርግ በውስጥ በራሱ ሆም ብሎ የቀፈቀፋቸውን ፖለቲካዊ ኢኮኖሚያዊና ማህበራዊ ቀውሶችን ሁሉ ወደ ውጭ ገፈተራቸው እንጂ የኔም ችግሮች አሉበት ሲል አልተደመጠም። ከአገር መገንጠልና ማስገንጠል የደረሰ ወንጀልና የአገር ክህደትን ፈጽሟል። ስለፈጸማቸው የዘር ፍጅቶች ትንፍሽም አላለም። ስለፈጠራቸው የውሸት ትርክቶች አለሁበት አላለም። ሸመጠጣቸው እንጂ ሌላው ቀርቶ ኢትዮጵያን በጎሳ ሸንሽኖ የአንድ አገር ዜጎችን እንደ ቻይና ግንብ የገዘፈ መለያ አጥር መንስኤ የሆነውን ህገ መንግስት ተብዬ እንኳን በመቃብሬ ላይ ያለ ድርጅት ነው። የኮሎኔሉ ወርተረኝነት ለኢትዮጵያና ኢትዮጵያውያን ትሻልን ትቼ ትብስን አገባሁ እንዲሉት ሆነ ሲባል ወያኔን ማመስገን ወይም ማሞገስ ሳይሆን የኮሎኔሉን አስከፊነት፣ ጨካኝነት፣ ጉረኛነት፣ ደንቆሮነት ለመግለጽ የተፈለገ በመሆኑ ነው። ለኮሎኔሉ የፖለቲካ አድሮቃሪያነትም ሆነ ከርሞጥጃነትም አይመጥነውም። ከዚያም በላይ የደነቆረ የፖለቲካ መሐይምና የግዥ ዶክተር ነኝ ባይ ደንቆሮ ከዚህ የተለየ አይጠበቅም። የኮሎኔሉ ጸረ ኢትዮጵያነት፣ ጸረ አማራነት፣ ጸረ ዴሞክራሲነት፣ ጸረ ኦርቶዶክስ ተዋህዶነቱ ያፈጠጠና ያገጠጠ ነው። እጆቹ በደም ጨቅይተዋል። የአገር ክህደት ተግባሩም ከእስከ ተብሎ የሚገለጽ አይደለም። እንዲህም ሆኖ በወለጋ፣ በአርሲ፣ በሻሸመኔ፣ በዝዋይ፣ በደራ፣ በሸዋሮቢት፣ በጀውሃ፣ በሰንበቴ፣ አጣዬ፣ ካራቆሬ፣ ማጀቴ፣ አንጾኪያ ለተፈጠረው ለተቀጠፈው የሰው ህይወትና የዘር ፍጅት ወደ ውጭ የሚገፈትር እንጂ ከኔ ዘንድም ድርሻለ ብሎ የማይተነፍስ ካዲ ነው። ከዚህ ላይ ኮሎኔሉ ለአካቻ የኦሮሞማ ዘረኞች ጋር በውስጥ የተደረገ ስምምነት የነበረና ያለ መሆኑንም መዘንጋት አያሻም። ኮሎኔሉ ከአራት ኪሎ ሆኖ መንግስታዊ ግዴታው እንዲወጣ ኦነግ ሸኔ ደግሞ ወደ ጫካ ገብቶ ህገወጥ ተግባራቶችን ሊፈጽም የኦነግ አዛውንት ዘረኞች ለኮሎኔሉና ለጫካዎቹ የምክር አገልግሎት ቀድመው ዲሰጡ የተስማሙ መሆናቸውን ማጤን ይገባል። በኢትዮጵያ ምድር የጠፋ ህይወት ሁሉ በስምምነታቸው መሰረት የተፈጸመ መሆኑን ልብ ያለው ልብ ያድርግ ማለቱ ይበጃል። ኮሎኔሉ ጅማ ላይ ህዝብ ሰብስቦ በኦሮሚያ ውስጥ ከኦሮሞ ተወላጅ ውጪ የሆኑ ነገዶች ወይም ጎሳዎች በመኖራቸው ተጎጂ ሆነናል ማለቱ እኮ አባሯቸው ጨፍጭፏቸው ነበር መልእክቱ። እንዳለውም አደረገው ወለጋን አጣየን ሻሸመኔን ማጀቴን ጆሃን ደራን የደመሬት አደረገው። የኢትዮጵያ የ50 አመታት ገዢዎች ኢትዮጵያና ኢትዮጵያዊነትን ጠልታዎች በመሆናቸው እየጠሉን ነው የገዙን። በጥላቻ ፖለቲካቸው ኢትዮጵያን ከዚህ አደረሱ፣ ህዝቧንም አዋረዱ፣ ታሪኳንም አቆሸሹ። ኢትዮጵያ ሀገራችንን ያለም መሳቂያ መሳለቂያ አደረጓት። ከስልጣን ከወረዱ በኋላ እንኳን ለዚህ ውድቀት የኛም ድርሻ አለበት ብለው አያውቁም። አድሮቃሪያ ፖለቲካ ይሏል የዚህ አይነቱ ነው። ኮሎኔል መንግስቱ እኮ ከዚምባብዌ ሆኖ በጄ የዘንፍ ህይወትም አልጠፋም ብሎናል። ወያኔ የፈጸማቸውን ዘግናኝ ተግባራቱን ሁሉ ሸምጧል። እንዲያው እሱ ያደረገውን ሁሉ ተደረገብኝ ሲል ይደመጣል። ጅራፍ ራሱ ገርፎ ራሱ ይጮሃል አይደል የሚባለው። በኢትዮጵያ ውስጥ ለጆሮ የሚሰቀጥጡ ላይን እጅግ የሚያስጠሉ የግፍ ተግባራት ተፈጽመዋል። እነዚህን ሁሉ ተግባራትን ግን በንጹህ ክሊና እየተመለከትን በሚከተለው መንገድ ብናያቸው የተሻለ ይሆናል። እነዚህ ቀና አስተሳሰቦች ለዘረኞቹ ሳይሆን ለህዝብ የምሰጣቸው ጥቆማዎች ናቸው። በትግራይ ህዝብ ላይ በደል ደርሷል? አዎ ደርሷል። በአማራው ህዝብ ላይ የዘር ጭፍጨፋዎች ተፈጽመዋል? አዎ በርግጥም ተፈጽመዋል። በአፋር በጉራጌውና ሌሎች ኢትዮጵያውያንም ላይ በርካታ ግፎች ተፈጽመዋል? አዎ በትክክል ተፈጽመዋል። በእነዚህ በጋራ ስምምነት ላይ ከደረስ እነዚህ ሁሉ የእኩይ ተግባራት ውጤቶች ናቸው። የክስተት ውጤቶችን መዘርዘር የተፈጸሙ ግፎችን በደሎችን ለህዝብና ለዓለም ህብረተሰብ ማሳወቅና ማጋለጥ ስለሆነ ይጠቅማሉ። በሌላ በኩል የክስተት ውጤቶች ከተለዩ በኋላ መንስኤዎቹና ምክንያቶቹ በውል ካልተለዩና ካልተወገዱ መጥፎ ውጤቶች ቀጣይ ነው የሚሆኑት። እናም የክስተት ውጤት መንስኤዎችን በትክክል መለየትና ማወቅ እንዲሁም ከጋራ ስምምነት መድረስ ወደ መፍትሄዎች የመቃረብ ያህል ነው ይላሉ የማህበራዊ ሳይንስ ጠበብት። የኢትዮጵያ ሀገራችንና የልጆቿ መሰረታዊ ችግሮች መንስያቸው እንደ አስተሳሰብ በዘውግ ሀረግ ቆጠራ ላይ የተመሰረተ የዘረኝነት አስተሳሰብ ነው። በሌላ በኩል የዚህ ዓላማ አራማጅ ፈጣሪና ተዋናይ የሆኑ የብሔር ድርጅቶች ዋነኛዎቹ የችግሮቻችን ሁሉ መንስኤዎች ናቸው። የችግሮቻችን ሁሉ ቀፍቃፊዎቹ እነሱ ናቸው። ወያኔ፣ ኦህዴድ፣ ኦዴፓ፣ ብአዴን፣ አዴፓ፣ ኦነግ፣ ኦፌኮ፣ ሸኔ ወዘተ የለየላቸው የኢትዮጵያና ኢትዮጵያዊነት ጸሮች ናቸው። በየጊዜው አጀንዳዎችን እየፈጠሩ ከ50 አመታት በላይ ጥላቻቸውን ረጩብን። የአማራውን ህዝብና ሌሎች ኢትዮጵያዊነን የሚሉ ወገኖችን ጠላቶቻችን ናቸው ከሚሉ ቡድኖችና አገዛዞች ዘንድ ሰላምን ኢትዮጵያንም ሆነ ኢትዮጵያዊነትን መጠበቅ ከንቱ ቅዠት ነው። ወያኔ የኤርትራንና ኢትዮጵያን ህዝብ ባርነት ወይስ ነጻነት በሚል የማይመረጥ ምርጫ ያለያየ ድርጅት ነው። ኢትዮጵያን ወደብ አልባ አገር እንድትሆን መለስ ሽንጡን ገትሮ ተሟጋች እንደነበር ምስክርነታቸውን የሚሰጡ ነጮችም ሆኑ ኢትዮጵያውያንን በገፍ መቁጠር ይቻላል። ወያኔ ከፍቅር ይልቅ ጥላቻን አራጋቢ ጠባብ ቡድን ነው። ይህ የጥላቻ ትርክቱ የትግራይን ህዝብ ጎረቤት አልባ እንዲሆን ተግቶ እየሰራ ነው። ከሰላም ይልቅ ጦርነት ቀዳሚ ምርጫው እንደሆነ ታሪኩ ይመሰክርበታል። በሰሜን እዝ ላይ ጥቃት ከፈጸመ በኋላ በገባባቸው ጦርነቶች ሁሉ በንጹሃን ላይ በርካታ ግፎችን ፈጽሟል። በርካታ የትግራይ ወጣቶች ህይወት ተቀጥፏል። የሌሎች ኢትዮጵያውያንን ህይወትም ቀጥፏል። ከዚህ ላይ የትግራይ ህዝብ ሊረዳው የሚገባ ጉዳይ የተለልቆቹ ወያኔ ልጆችና ቤተሰቦች ከአውሮፓና አሜሪካ ያሉ መሆናቸውን ነው። የመካከለኛው እርከን የወያኔ ሹመኛ ልጆችም ቀድመው ወደ አዲስ አበባ የመጡ መሆናቸውም ይታወቃል። ከጦርነቱ እንዲማገዱ የሚያስገድዱት የደሃውን ልጅ መሆኑን ሊረዱት ይገባል። የተከዜ ማዶ መሬት የኛ ነው፣ የራያ መሬቶች የኛ ናቸው የወያኔ ጩኸት የሚያስከትለውን መዘዝ አለመረዳት ትልቅ ስህተት ነው። የኦሮሞማው ዘረኞችና ጠባቦችም ቢሆኑ ኢትዮጵያ ሀገራቸውን የካዱ ኢትዮጵያውያንን ጠሊታዎች መሆናቸውንም መግባራቸው ይመሰክራል። በኢትዮጵያዊነታቸው ድርድር ፈላጊዎች ናቸው። ትልቁን ኢትዮጵያዊ የኦሮሞ ህዝብ እናስገነጥላለን የሚል የጥላቻ ፖለቲካቸው መሳቂያ መሳለቂያ አድርጓቸዋል። በኢትዮጵያ ዴሞክራሲያዊ ስርዓት በተግባር እንዲሆን መታገል ከማንም በላይ ተጠቃሚ የሚያደርገውን የኦሮሞ ህዝብን እንገነጥላለን እናስገነጥላለን የኦሮሞ ኤሊቶች የቱን ያህል የፖለቲካ ዕውቀት ድሆች መሆናቸውን ነው የሚያረጋግጠልን። የኦነግና የኦህዴድ ልዩ ኃይልን የመከላከያ ዩኒፎርም አልብሶ እንደምን በአማራ ህዝብ ላይ ወረራ ይፈጸማል? 360 ዲግሪ በጠላቶቹ የተከበበ የአማራን ህዝብ እንደምን በቅድሚያ ስጥቅ ፍታ ይበተን ይባላል? የኮሎኔሉ አገዛዝና ወያኔ ጸረ አማራ የሆነ የጋራ ስምምነት በመቀሌ እየተፈራረሙ ባለበት ሁኔታ ይህ በአማራው ላይ የተከፈተ ዘመቻ የአማራውን ህዝብ ለቀጣይ የዘር ፍጅት የሚያዘጋጅ በመሆኑ ሁሉም ኢትዮጵያዊ ሊያወግዘውና ሊታገለው ይገባል። ለዚህ ነው እነዚህን ቡድኖች ያለምንም ማመንታት በጠላትነት የምናስቀምጣቸው። ለዚህ ነው ተባብረንም እንታገላቸው የሚባለው። የኢትዮጵያ ሀገራችን የልጆቿ ሰላማዊ ህይወት ጠንቆችና ጠላቶቻችን ናቸው ብለን ከስምምነት መድረስና ተባብሮ መታገል ብቸኛው ምርጫችን ነው። መፍትያችንም እሱ ነው። ሌላ የለንም። በስማቸው የሚነግዱባቸው የትግራይና የኦሮሞ ህዝብ ከነዚህ ዘረኞችና ጸረ ኢትዮጵያ ኃይሎች ራሳቸውን ማራቅ አለባቸው። እነሱን ቆርጦ መታገል ራስን ከነገ የታሪክ ተወቃሽነት ማዳን ነው። ለዚህ ሥራ ውጤታማነት ምሁራን፣ የአገር ሽማግሌዎችና የሃይማኖት አባቶች የኮሎኔሉን ሰይጣናዊ ተልእኮ ለማሳካት ከሚያደርጉት መጎናበስ ራሳቸውን አርቀውና ከድርጊታቸውም ታርመው ከህዝብ ጋር የመወገን ግዴታ አለባቸው። ወያኔዎችና የኦሮሞማው ጸረ ኢትዮጵያ ኃይሎች ጠላትነታቸው በአማራው ህዝብ ላይ ዛሬ ቀዳሚና የጠነከረ ቢሆንም ወደ ሌሎቹ ኢትዮጵያውያን ቀጣይ ሊሆን እንደሚችል መጠራጠር አያስፈልግም። አህያን የአንበሳ ጎፈር ማልበስ አህያነቱን አይቀይረውም እንደሚባለው ኮሎኔሉ ኢትዮጵያ ኢትዮጵያ ጮኸቱ ለማስመሰያነት እንጂ የኢትዮጵያ ፍቅር ኖሮት እንዳልሆነ ለመረዳት ነብይ መሆንን የሚጠይቅ ጉዳይ አይደለም። የኢትዮጵያና ኢትዮጵያውያን ሁሉ ጸር ነው። ድመትና ውሻ ይሳሳሙ ይሆናል። የልብ ጓደኛሞች ግን መሆን አይችሉም። የኮሎኔሉ የወያኔዎችና የኦሮሞማ ጽንፈኞች የሰሞኑ የፍቅር ጀብጀብ ከድመቷና ከውሻው መሳሳም የተለየ አይሆንም። እንዲያውም ህዝባዊ ትግሉን የበለጠ ያጎለብተዋል። ኮሎኔሉ እየተጃጃለ ስህተትን እየሰራ እየተጃጃለ ወደ ሲኦል ይወርዳል እንዲሉት መሆኑን የማይቀር ነው። የፋኖች ትግል የአማራውና የኢትዮጵያ የህልውና ትግል ነው። እያንዳንዱ ኢትዮጵያዊ ይቀፈው ይደግፈው፣ ያለ ጥርጥር አሸናፊዎች ይሆናሉ። ከቡረዩ እስከ ሻሸመኔ የወሮበሎች ዘመን መጣንዴ በ2011 ዓመተ ምህረት በፍኖተ ዲሞክራሲ የቀረበ በኢትዮጵያ ህዝብ ባህልና ወግ ወላጆችን ማክበር አዛውንትን ማክበር በጥያቄ የማይገባ ክብር ቅርሳችን ነበር። ጊዜ ተለወጠና ታዲያ በሀገሩም በባህሉም የሚያላግድ ትውልድ መጣና ለና እየተገደደነው ጭካሌና ቀልደት ወነታችን ሆነ። በቡራዩ እንደታየው ወጣ ሴቶችን ተሰብስቦ መድፈርና መግደል ንጹህ ዜጎችን መጨፍጨፍ በሻሸመኔ እንደታየው ዘቅዝቆ ሰውን መስቀልና አዛውንትን በመንጋ መደብደብ ሁሉም ተደምሮ ምን ጊዜ መጣ የሚያሰኝ ሆኗል። ስርነቀለውጥን ስንመኝ አሳፋሪ ወሮበላነት ሰፈነብን። ወንጀልና ቀሮ ተወራራሽ ሲሆኑና የወያኔ ያደግ ሰራዊትም በለመደው ደም ማፍሰሱን ቀጥሎበት ማየት ተገደናል። የወሮበላዎችና ነፍሰ ገዳዮች መንጋ ዘመን መጣ እንዲህ ያሰኛል። ሁኔታውን በቅጡ መረዳት ያልተቻለው ብዥታ በመስፈኑ የተነሳ ነው። በአዲስ አበባ ሆኖ የኦነግ መሪው መንግስት የተባለው ላይ ዛቻ ለመሰንዘር እንዴት ተፈረ? ባለመንጫውስ ማን አለውልህ ብሎት ነው ሹሙ ላይ የሚወርድበት? ከሻቢያ ጋር ያለው ተጨባጭ ሁኔታ ምን ነው ድብልቅልቅ አለ? ወያኔዎችስ አሁንም ለምን ይሾማሉ? ሹመት ሲባልስ አንድም በብሔረሰብ አንድም በሃይማኖት መሰረት ለምን ሆነ? የውጅንብሩ መጀመሪያ ሹሙ የመጣው ስርነቀልና ስርዓት ቀያሪን ለውጥውን ለማድረግ ሳይሆን አገዛዙን ከውድቀት ለማዳን ኢህአዴግን ለማስቀጠል መሆኑን መሳት ነው። ተልእኮ ይህ መሆኑን ሹሙም አልደበቀም። ግን ብዙዎች የሰሙትን ለመቀበልና ለማመን ተስኗቸው አጉል ተስፋን መጋለብን ፈለጉ። የሹሞቹን አመጣጥና ሚና መረዳት ማወቅ ሲነገራቸው ማመን ስላቃታቸው ሁኔታው ዝብረቅርቅ ያለ ቢመስላቸው አያስገርምም። ከመነሻው ብዥታ ውስጥ ስለገቡ ከመሆኑም በላይ ቀደም ብሎም ለዲሞክራሲና ለህዝባዊ ትግሉ የነቁ አጋሮች አልነበሩም ማለት ነው። የሽግግር ሂደት ሁሉን ያቀፈና ያሳተፈ ካልመጣ ጽንፈኞችንም ሆነ ወያኔን ማሸነፍ እንደማይቻል ከጠዋቱ የተናገርን ቢሆንም ሹሞቹን ለስልጣን ያበቋቸው ክፍሎች ሰፊ የማደናገርና የማሻሻጥ ዘመቻ ከፍተው ብዙሃኑን ግራ አጋቡ። በባዕድ አገር በፈረንጆቹ ቁጥጥር ስር ያሉ በኢትዮጵያ ቋንቋዎች የሚያስተላልፉ ሬዲዮኖች በዚህ መስክ ሰፊና እኩል ሚና ነበራቸው አሁንም አላቸው። ኢህአፓ ፍኖተ ሬዲዮ ባይኖረው ኖሮ አቋሙና ድምጹ እንዳይሰማ ለማድረግ ያደረጉት ሙከራ ቀላል አልነበረም። ትግላችን ተደናቅፏል። ስርዓቱ መሰረታዊ ለውጥን ሳያሳይ እየቀጠለ ነው ያልነው ሳይውል ሳያድር ሀቅነቱም ተረጋግጧል። ላድስ ለጠግንና ላስቀጥል መጣው የምን ስርነቀል ለውጥ የምን ሽግግር ያሉን ሹሞች በወያኔ ህግ ክልል እየሰሩ ወያኔን ጥለናል እመኑን በሚል ሊያስተኙን ሞከሩ። ወያኔ ተወግዷል ብለው አምነው የከነፉትም ወያኔ ከነበቃሉና ዘረኝነቱ በቦታው እንዳለ ለማወቅና ቁጣውንም ለመቀበል ጊዜ አልፈጀባቸውም። በየቦታው አገራችንን የሚበጠብጡት የታጠቁ ክፍሎች አለቃቸው ማን እንደሆነ ሚስጥር አይደለም። ኢትዮጵያዊነትን የሚያጠቁ አስመሳይ አርበኞችና ታጋዮችም በልፈፋቸውና ድርጊታቸው ሰሞነኛ በድሮ አደሞችና በወያኔም የሚሸፈሩ መሆናቸውንም ለማወቅ ችለናል። ኢትዮጵያን የሚጠሉና የሀገራችን ሰው እንደሚለው ግምኛ የጎዱትን ከየቦታው ሰብስቦ በዙሪያው ማሰለፉና መሾሙም ምክንያት አልባ አይደለም። ወያኔም ተሸንፎ እጃል ሰጠም። ስርዓቱ ቀጠለ እንጂ አልተንኮታኮተም። ትዕዛዝ ተቀባዮችን ዋና ተጠያቂ አድርጎ በማቅረብ ዋናዎቹ ወንጀለኞች ክንፈ ሲሉ አዜብና አባይን ትተው ተሸፍኖላቸዋል። ዘረኞች በአዲስ አበባም ሆነ በሌሎች ቦታዎች ተሹመዋል። ለኢትዮጵያ በማይጠቅም ደረጃ ወደ ግብጽና ሳውዲ ኤሚሬትስ ፖለቲካችን አዘንብሏል። የሱዳኑ በሽር ሊወድቅ ሲንገዳገድ ምን እንርዳህ ለማለትም ውጭ ጉዳይ ሚኒስትሩ ወደ ካርቱም ተጉዟል።
ተጠርተው አለና ያሉት ቡድኖችና ድርጅቶች የወሰዱት ውሳኔ ስህተት መሆኑን እያመኑ ናቸው። ሰላም ደፍርሶ የክልል አባወራዎች እየጮሁና ኢትዮጵያ ማለትን እንደ ኃጢያት ሊቆጥሩ ተነስተው እያጓሩ ባለበት ምርጫ በሁለት ዓመት ማለቱ ስርዓቱን በዘረኞች የበላይነት ማስቀጠል መሆኑን አልቀበል ያሉ ዘመናዊ ተለጣፊዎች ማንነታቸውን ይፋ አድርገዋል። የነበረው ኢዲሞክራሲያዊ አሰራር አሁንም ቀጥሏል። አንድ ወይ ጥቂት ሰዎችና አንድ ቡድን ባፈተተው ወሳኝ ሿሚ ፈጣሪ አድራጊ ሆኗል። የኢስሙላ ፓርላማው እንኳን የመምከር እድልን ተነፍጎ አለ። ከሻቢያ ጋር የተደረገው ስምምነት በየመን ሳውዲ ጦርነት ወደ ሳውዲ ጎን መለጠፉ፣ በአባይ ግድብ ላይ የተወሰደው ውሳኔ፣ የተደረጉ በርካታ ሹመቶች፣ የሽግግር ሂደት መሰረዙ፣ የፖለቲካ እስረኞች አብዛኛው አለመፈታታቸው፣ ነጋ ጠባሹሙ የሚናገረውና የሚፈጽመው ሁሉ የህዝብን ይሁንታ ያላገኘና በቡድናቸው የሚወስኑት ነው። ለህዝብና ለድርጅቶች የተሰጠው ድል በጭፍን ማጨፍጨብና ውዳሴ ሹሙን ማነብነብ ነው። ጉዟቸው ያስቸኳይ ጊዜ አዋጅ እንዳወጀ አገዛዝ ሆኖ ይታያል። የተያዘው መንገድ ወደ ቀውስ ወሳጅ ለመሆኑ ደግሞ ተጨባጭ ሁኔታ ቁልጭ አርጎ እያሳየን መሆኑን ማንም ሊክድ አይችልም። ጸረ ኢትዮጵያና ጸረ ኢትዮጵያዊነት ኃይሎች ሁሉ ተለቀው በኢትዮጵያ አንድነትና ህልውና ላይ አደጋ ሆነዋል። የህዝብ ማንነት አሁንም ተክዶ መፈናቀልና መፈጀት የህዝብ ዕጣ ሆኗል። የወያኔ ቀጥረኞችና ታጣቂዎች የህዝብ ወገን መስለው በመሸፋፈን አገርና ህዝብን በማመስ ላይና የእርስ በርስ ጥላቻን በማሰራጨት ላይ ናቸው። ወዴት እየወሰዱን ነው ስንል ሊመልሱልን የማይችሉት ምስጢር አድርገውት ሳይሆን ስለማያውቁትና በዳበሳና በባዕዳን ትዕዛዝ የሚንቀሳቀሱ በመሆናቸው ነው። ሹሞቹ ቢከፍቱት ተልባ መሆናቸውን ፖለቲካውን እንዳልቻሉበት አስመስክረዋል። ይህ በመሆኑ ዛሬ ከመቼውም ጊዜ በበለጠ የሽግግር ሂደትን መቀበል አማራጭ የለሽ እርምጃ ነው። ነውጠኛና ጠባብ ኃይሎች ክልሌ በሚል ግንብ ሰርተው ሰላም ጠፍቶ ባለበት ሁኔታ ምርጫ የተባለው ሊካሄድ የሚችል አይደለም። ከተካሄደም ለጠባቦችና ዘረኛ ኃይሎች የሚያመች ከመሆን የሚያልፍ አይደለም። ኢትዮጵያ የሚል ድርጅት በየክልሉ አትድረስ እየተባለ ባለበት ወቅት፣ የሀገሪቷ ሀብት የአንድ ድርጅት ንብረት ሆኖ ባለበት፣ የታጠቀው ጦር ተጠሪነቱ ለአንድ ድርጅት ሆኖ ባለበት፣ ፖሊሱ ቢሮክራሲው በእነሱ ቁጥጥር ስር ባለበት፣ ሕግ አራዊት የተባለው የወያኔ ሕግ ባልተቀየረበት፣ ምርጫ ቧልት ከመሆን በቀር ምንም ለውጥ መልእክት ሊኖረው አይችልም። 100% አሸነፍን ብለው መሳቂያ እንዳይሆኑ የተወሰኑትን ወንበሮች ተቃዋሚ ሳይሆን ተፎካካሪ ሳይሆን ታማኝ ለተባሉ ኃይሎች ቢለግሱም በመሰረቱና ባብላጫው አሸናፊው የኢሃዴጉ ኦዴፓ መሆኑ የሚያነጋግር አይደለም። ወያኔም በጉልበቱና በጦሩ ተጠብቆ ባለበትና እኩይ ተግባሩን በቀጠለበት ምርጫ ፋይዳ ቢስ ነው። የትግራይ ብቸኛ ተወካይ አድርጎ እሱኑ ከመሰየም ሌላ፣ የትግራይን ህዝብ አጋልጦ ለወያኔ ከመስጠት ሌላ ምንም ትርጉም አይኖረውም። የህዝብን ትግል ከማደናቀፍና ሰው በላውን ስራ አጠጋግኖ ከማስቀጠል ሌላ ምንም ፋይዳ አይኖረውም። ይህን ይበልጥ ለመረዳት ምርጫ በሁለት ዓመት ውስጥ ካልተደረገ የሚሉትን ኃይሎች ማንነት ማጤን ብቻ ይበቃል። በሐቅ ለኢትዮጵያና ለህዝቧ የሚቆሙ ኃይሎች የሽግግር ሂደትን ተቃውመው በኢህአዴግ ስር ምርጫ ሊደግፉ አይጠበቅም። የሽግግር ሂደት እውን ሆኖ በሁሉም ተሳትፎ ሀገር አድኑን ፈጣን እርምጃ መውሰድ ካልቻል ለግለሰቦች የስልጣን ጥም ሰለባ ሆነን ኢትዮጵያ አገራችንን በከፍተኛ ደረጃ የምንጎዳ ይሆናል። በዚህ ላይ ቅንጣትም ብዥታ ሊኖረን አይገባም። በእናት ሀገር ቀልድ አይፈቀድም። የሽግግር ሂደት አሁኑኑ ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። በጋራ ትግልና መስዋዕትነት ኢትዮጵያን እንጠብቃለን። ኢትዮጵያ ለማንነት ትግለን ኩራቴ
ጉድና የንክርዳድ ጠላ አይጣል ይዋል አለው ያህያ በሽታ አግሙት ነገር ወይም አይበጣ አይጣል ቃሉ ያንሳል በዘመኑ ድርጊያ ሰው ከእንስሳ ብሶ ሳይጠሩት ሳይልኩት ሳይፈለግ ደርሶ ምን ልጫን እያለ ካፈር ሲንደባለል ለወዱ ገፈራ ለጭብጡ በሶ በወቅት የቀን ቀመር ጊዜ ተረማምዶ ይባል ዘመን ጠባ በየውሃ አበባይ ይተስፋ ዓመት አዝሮ መስከረም ሲጠጋ ወትሮም ልማዱ ነው ባንዳና ወስላታ ሰልፍ እያፈረሰ ሀገር እያሳጣ ማደግደግ መስገዱ እርቃን መጎንበሱ ከገዢዎች ግብር ለመቁረስ ገበታ በተለይ ዘንድሮ ጉህሙድ የክህደት ዘመን አጀጥሞ ተጋጥሞ ከእንክርዳድ ጠላ ገና ዳሱ ሳይቆም ፍሬዳው ሳይጣል ሳይሞረድ ቢላ ጀማው ተቅሮ አየለው ጥንብራው ሲዞር ትፍ ሳይል በዋጠው የዲስኩር አተላ አለቃና ምንዝር ምሁርና ለሌ ገዳይና ሙቱ አልቃሽና አዝማሪ ገንጣይና አንጃው ደብተራና ገልጹ ባንድ እያወረዱ ንሴብሆ ወረብ እስክስታ እየመቱ ቦታ ዋህዷቸው ቢተኮስ አይሰሙም አውቀው እንደተኙ ቢሰሙም አይነቁም የዘመኑ ቅልውጥ ለታይታ ሆነና ለወግ ማዕረግ ስሱ ከርሳሙ ዘመናዊ ክራባት አሳሪ ሱፍ ገበርዲን ልብሱ ያንደበቱ መፍያ ጥቅም የነፍሱ ቃል ክህደት እስትንፋሱ አያዝም ያለን የእባብ ለማዳ በሰዎች ሲስከቶ ሲላላስ አየነው ከኮብራ ተሻሽቶ ዘንዶ ጎሬ ገብቶ ይመጣል ይሉናል የጥቋለም መንግስት አንድም በወጥወታ አንድም በተማልዶ የወያኔዎች ልብ ዲሞክራሲ ሲቸር በልመና አራርቶ በመለላ አረዶ መደመር በሚሰኝ አዚማም ቃል ታፍሮ በፍቅር ይቅርታ ሃይማኖትን ታኮ በነሲብ ይሾራል የጅል ፖለቲካ በፊት በር ተደቅቶ ወንጀል አባዱራ ሲዘራ ነፍሱን ሲደበቅ ከይታ ታምራት ጀበሳ ዘርፈጁ ጅነዲን በፊት በር ይዘልቃል ጥሩምባ እያስነፋ አታሞ እያስመታ ከዚህ ጫፍ ወዲያኛው መልክ ያጣሽ መርከብ አገር ስትላጋ በትርምስ ማአት ስግል መርስ ያጣ ሰላም ስትላጋ ይመቻል እንዲሉ ግርግር ለሌባ ንፋስ በሌለበት አቧራ አሰስቶ አክቲቪስት የሚሰኝ ለገዛ ራስ ሜዳይ በእውቅ አሰርቶ የዘመኑ ጮል ስራ ጠሎ ሙና ወያኔን አጥቆ ህዝብን በቁም ክዶ የእጅ አዙር ንግድ ይዟል ከእናቶች መቀነት ነዋ አስፈትቶ ሙዳይ አስከፍቶ ፍጹም ተዘንግቷል ሀገር ሀቅ እምነቱ ለመብት ለነጻነት እንዲባይ ተጋድሎ ኢትዮጵያዊ እውነቱ ደምቆ ሀቀጥሏል በለጋነት እድሜ በያደራረው በግፈት የፈሰሰው ተጥሷል አደረው በጣር ጭንቁ ቅጽበት ጀግና የተነፈሰው የዓላማው ግርማ በቀለማት ተብሎ የታሰረበቱ ሳያዘም ሰንደቁ ከጠረፍ ጠረፍ ባንድ ያስተሳሰረን ታሪክና ባህል ሳይዘረፍ ወርቁ ተነስ የአገሬ ሰው ድንጋሬ ይቁም ድንጋዜው ያቃ ለአዲስ ስርዓት ጋር ካንተ ወዲያ የለም ከጥንት ከጠዋቱ ለኢትዮጵያ እናት መድህን ዋስ ጠበቃ
ባይዳሪ ስሩጫ ከዘለዳው የፊደል ዘር እሸት ራስህ ፈልፍለህ ፈልፋይ ጥሬ ቃሚ ሆነህ ከተገኘህ አሹቀህ ቃም ለራስ ቀኑን ቢገፋልህ ገሽላጭ እና ጨባጭ ቆረቆ እንዳዟሪ ብዙ ወርዳታለ ሀቅ ምን ያደርጋል እውነት ምን ያደርጋል እዝ እንዲያብርልህ ዲስኩሩ ይበቃል በዘር ሐረግ ስለት አንደኛው ሲያጠቃ ሌላኛው በጩኸት ጉሮሮውን ያንቃ በፀሐይ ይንቃቃ ሐላፊ ባይኖርም ተው የሚል ግፍ ይብቃ በመንገድ ቋሚ ላጭ ተጓዥ አይጠቃ ቻመን ደርደሩ የሚፈይድ ቢሆን ዲክታተሮች ሁሉ ሲሮጡ ታይተዋል በኖሩበት ዘመን አንድ ላይ ካልሆነ መቋቋም ድክመትን ተግባርቶ ካልሆነ መጠቀም ብልሃትን አንዱ ጮሌ ሆኖ ሌላውን ላቂል ቢል ለጊዜው ካልሆነ አይሆንም ባለድል የየግል ፍርጠጣ ወንዝ አያሻግርም የፈለገውን ያህል ሰው ቢከነከንም በተለይ ለክዳት አሻፈረኝ ብሎ ስሙን ጠብቆ እንጂ ፊትም ነበር እኮ የሚለማመጡት እንዲያምን በውጭ ኃይል እንዲያምን በፈረንጅ ባንዳና አርበኛ የሚል ስም ያወጣው የዚህ አይነቱ ግብር ሲፈጸም ቢታይ ነው አርበኛ መለኪያው ክብሩ ነው ኩራቱ ባረገው ተጋድሎ ትውልድ ነፃነቱ ለኖረበት ዘመን ብቻ የሚጨነቅ ለገል ተቀንብሎ ወገኑን የሚያርቅ ለጠላቱ አድሮ ራሱን የሚያስነቅ በሐሰት የሚነድ የወሬ ተራራ ላላመረተው ምርት የሚያበጅ ጎተራ መላሱ ከትንዱ ቀድሞ የሚፈራ እንደምን ይሆናል ያርበኛ ከዘራ ስሙ ተለይቶ ሲገለጥ ጠባዩ ባንዳ ነው የሚባል የሚሄድ ነውና ተጭኖ ጠላትን ደርቦ በላዩ ባንዳ ጀግና መስሎ ደዝ ደዝ ቢያበዛ ጉሮ ወሸባዬ ቢያዘፍን ቢደግስ ቀለስ ያፈተልክ ጥይት ሲጮህ ገና
ቀድሞ ነው በራሱ ሐሞቱ የሚፈስ ወንኒና እነታ ያንጃ ሆኖ አያውቅም ምንም ባውን ቢያፈስ የራሱን አካል አይቼው አላውቅም ብሎ የሚምል ነው በስመ ክርስቶስ ኖሮው ሆኖ ውሸት ሸፍቶ ነው ምላሱ ውስጡን አያውቀውም እሱን እሱ ራሱ ኧረ ኑርላቸው እንደ ተሳሉልህ ሐቅን ቀብሮ መኖር ይቻል ከመሰለህ ካልታየህ ገሃዱ ተደብቆ ከርሞ ኖሮ በየጎሬው እንዳይት ጉብዝና የስጥ ብቅል በልቶ በስካር ማበዱ የምትኖረው ለሆድ የምትሰራው በሆድ ከሆነ አንተነትህ ምን አለብህና ታፍራለህ በሆድህ እባብ እንቁላል እርግብ ለማስፈልፈል አጉል የቀበጡ እባብ እባብ እንጂ ሌላ እንዴት ይሆናል እርማቸውን ያውጡ መለሰ ዜናዊ የቀኔን ማህሌት ድፍና አርጎ ዘግቶ ደብርና ገዳማት ሃይማኖትን ወርሶ በሱ ራሱ ዘዬ በዘበሬታ ዘረፈ ጨርሶ ቀኔ ምን ሊፈይድ አዳማጩ ሁሉ አቅሎ ካየው ምንም አያስፈልግ ምስጢር ማመሳጠር በስም ከበባው ሐሰትን በማግነን በቅብብሎሹ ማየት ተጠይፈው ብዙ ሀቆች ሸሹ ሁሉም ድብቅ ሆኖ መፍቻ ያጣ ቃል ወርቅ የሌለው ቅኔ በስም የሚኳል ቢለወጥ ባህሉ የቅኔ ቃልነት በልባብ ስዱ አለ ገብቶ ከማህሌት ደሃው ተሰቃየ ይህ ሆነ ትርፉ አመድ አፋሽ አረገው መልከጥፉን ፍጡር በስም መደገፉ ድል ለኢትዮጵያ ህዝብ
I'll be somewhere to my daughter, I'll be nothing to God.